በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ከምዕራፍ 13 ከቁጥር 1 እስከ 30 የዘሪው ምሳሌ። በዚያኑ ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። ብዙ ሰዎችም ወደ እርሱ መጥተው በመሰብሰባቸው ምክንያት በጀልባው ላይ ወጥቶ ተቀመጠ። ሕዝቡም ሁሉ በባህር ዳር ቆመው ነበር። ከዚያም በኋላ ብዙ ነገሮችን በምሳሌ እንዲህ እያለ ይነግራቸው ጀመር። እነሆ ዘሪው ገበሬ ለመዝራት ወጣ። ሲዘራም አንዱ ዘር በመንገድ ዳር ወደቀና ወፎች መጥተው በሉት። ሌላው ዘር ብዙ አፈር በሌለበት በጭንጫማ መሬት ላይ ወደቀ። መሬቱም ብዙ አፈር ስላልነበረው ዘሩ ወዲያውኑ በቀለ። ይሁን እንጂ ፀሐይ በወጣ ጊዜ ጠወለገ፣ ስር ስላልነበረውም ደረቀ። ሌላው ዘር በእሾሃማ ቁጥቋጦ መካከል ወደቀ። እሾሃማም ቁጥቋጦ አደገና የዘሩን ቡቃያ አንቆ አስቀረው። ሌላው ዘር በመልካም መሬት ላይ ወድቆ በቀለና ብዙ ፍሬ አፈራ። አንዱ 100፣ አንዱ 30፣ አንዱም 60 ፍሬ ሰጠ። ሰሚ ጆሮ ያለው ይስማ። ከዚህ በኋላ ደቀ መዛሙርቱ ወደ ኢየሱስ ቀርበው ስለምን ለሕዝቡ በምሳሌ ትናገራለህ? ብለው ጠየቁት። እርሱም እንዲህ ሲል መለሰላቸው፣ ለእናንተ የመንግሥተ ሰማይን ምስጢር ማወቅ ተሰጥቷችኋል፣ ለእነርሱ ግን አልተሰጣቸውም። ምክንያቱም ላለው ሰው ይሰጠዋል ይበዛለታልም፣ ከሌለው ሰው ግን ያው ያለው እንኳን ይወሰድበታል። እያዩ ከቶ እንደማያዩ፣ እየሰሙ እንደማይሰሙ ወይም እንደማያስተውሉ ስለሆኑ እነሆ እኔ በምሳሌ እናገራቸዋለሁ። ስለዚህ በነቢዩ በኢሳይያስ እንዲህ ተብሎ የተጻፈው በእነርሱ ላይ ይፈጸማል። መስማትንስ ትሰማላችሁ፣ ነገር ግን አታስተውሉም። ማየትንም ታያላችሁ፣ ነገር ግን ልብ አታደርጉም። ምክንያቱም እነዚህ ሕዝብ ልባቸው ደንድኗል፣ ጆሮአቸውንም ደፍነዋል፣ ዐይናቸውንም ጨፍነዋል። እንዲህስ ባይሆን ኖሮ በዐይናቸው ተመልክተው በጆሮአቸውም ሰምተው በልባቸውም አስተውለው ወደ እኔ በተመለሱና በፈወስኳቸው ነበር። እናንተ ግን ዐይኖቻችሁ ስለሚያዩ ጆሮዎቻችሁም ስለሚሰሙ የታደላችሁ ናችሁ። በእውነት እላችኋለሁ ብዙዎች ነቢያት፣ ጻድቃን እናንተ የምታዩትን ለማየት ተመኝተው ነበር፣ ነገር ግን አላዩም። እናንተ የምትሰሙትን ለመስማት ተመኝተው ነበር፣ ነገር ግን አልሰሙም። ቀጥሎም ኢየሱስ እንዲህ አለ፣ እንግዲህ እናንተ የዘሪው ምሳሌ ምን እንደሆነ ስሙ። በመንገድ ዳር የወደቀው ዘር የሚያመለክተው የእግዚአብሔርን መንግሥት ቃል ሰምቶ የማያስተውለውን ሰው ነው። ወዲያውኑ ሰይጣን መጥቶ በልቡ የተዘራውን ቃል ይወስድበታል። በጭንጫማ መሬት ላይ የተዘራው የሚያመለክተው ቃሉን ሰምቶ ወዲያውኑ በደስታ የሚቀበለውን ሰው ነው። ነገር ግን ለጊዜው ነው እንጂ ስር የለውም። ስለዚህ በቃሉ ምክንያት አንዳች ችግር ወይም ስደት በደረሰበት ጊዜ ቶሎ ይሰናከላል። በእሾሃማ ቁጥቋጦ መካከል የተዘራው ዘር የሚያመለክተው ቃሉን ለጊዜው የሚሰማውን ሰው ነው። ይሁን እንጂ የዚህ ዓለም ሐሳብና የሀብት ፍቅር ወደ ልቡ ገብቶ ቃሉን ስለሚያንቀው ያለ ፍሬ ይቀራል። በመልካም መሬት የተዘራው የሚያመለክተው ቃሉን ሰምቶ በማስተዋል የሚቀበለውን ሰው ነው። እርሱ ፍሬ ያፈራል። አንዱ 100፣ አንዱ 60፣ አንዱ 30 ፍሬ ይሰጣል። ጌታ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።
Cerrar
በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፍቃድ ያላችሁ ሁሉ፣ ሳምንቱን ሁሉ ስንወጣና ስንወርድ ለሥጋችን እንዲሁም ለነፍሳችን አገልግሎት የሚሆን ተግባራትን ስናከናውን ከርመን፣ አሁን ደግሞ ለእግዚአብሔር በተቀደሰች በዚህ በሰንበት ቀን ለፈጸምናቸው በደሎች ይቅርታን ለመጠየቅ፣ እግዚአብሔር ለዋለልን ውለታ ምስጋናን ለማቅረብ፣ ቀጣዩም ሕይወታችን በእግዚአብሔር ተመርቶ ክርስቲያናዊ የሆኑ ሥነ ምግባራትን በሕይወታችን ውስጥ በመለማመድ ለወንድሞቻችንና ለእህቶቻችን መልካም ተግባራትን ለመፈጸም እንችል ዘንድ ጸጋውን እንዲሰጠን የምንጠይቅበት፣ የምንማጸንበት፣ የምንለምንበት እንዲሁም እግዚአብሔርን የምናመሰግንበት ዕለት ነው ዕለተ ሰንበት። እግዚአብሔር እረኛዬ ነው፣ አንዳችም አይጎልብኝም። በለመለመ መስክ ያሳርፈኛል፣ በእረፍት ውሃ ዘንድ ይመራኛል፣ ነፍሴንም ይመልሳታል፣ ስለ ስሙም በጽድቅ መንገድ ይመራኛል። በሞት ጥላ ሸለቆ ውስጥ ብሄድ እንኳን አንተ ከእኔ ጋር ስለ ሆንክ ክፉን አልፈራም። በትሕትና ምርኩዝ እርሱ ያድነኛል። መዝሙረ ዳዊት ምዕራፍ 23 ከቁጥር 1 እስከ 4። የተወደዳችሁ ወንድሞቼና በጎ ፍቃድ ያላችሁ ሁሉ፣ ወደ መልካም መንገድ የሚመራን እግዚአብሔር ነው። በተለይም በአሁኑ ወቅት በጣም ብዙ የሚባሉ ውዥንብሮች በበዙበት ዓለማችን፣ የጦርነት ዜና በሰፊው በሚደመጥበት ዓለማችን፣ በተለያዩ ምክንያቶች ኑሮ አስቸጋሪ በሆነበት ዓለማችን እውነተኛ ዕረፍት የሚሰጠን እግዚአብሔር ብቻ ነው። ለዚህ ሲባል ነው እንግዲህ የሰው ልጅ ራሱ በፈጠረው ሳይንስና ቴክኖሎጂ ላይ ብቻ ተመስርቶ መኖር የማይችለው። ለአእምሮ ዕረፍትን የሚያጎናጽፈን እግዚአብሔር ብቻ ስለሆነ እርሱን ዘወትር የሕይወታችን ማዕከል አድርገን መኖር ይኖርብናል። በዛሬው ዕለተ ሰንበት የተነበቡልን የእግዚአብሔር ቃላት በቅድሚያ የተወሰደው ወደ ዕብራውያን ከተጻፈው መልእክት ከምዕራፍ 6 ከቁጥር 7 እስከ 20 ላይ ያለው ሲሆን፣ ይህም የእግዚአብሔር የተስፋ ቃል እርግጠኛነትን የሚገልጽ ሲሆን፣ በሁለተኛ ደረጃ ሐዋርያው ጴጥሮስ የጻፈው መልእክት በመጀመሪያ መልእክቱ ላይ ማለት ነው ከምዕራፍ 3 ከቁጥር 8 እስከ 18 ላይ የተወሰደው መልካም በማድረግ መከራን መቀበል በሚል አርዕስት የሰፈረ ነው። የዛሬው ቅዱስ ወንጌል የተወሰደው ከማቴዎስ ወንጌል ከምዕራፍ 13 ከቁጥር 1 እስከ 24 ላይ ያለውና የዘሪው ምሳሌ የሚለው ነው። በዛሬው ወንጌል ላይ መድኃኒታችን ኢየሱስ ክርስቶስ የእያንዳንዳችን ልብ ጉራማይሌ መሆኑን ለማስተማር በማሰብ የዘሪው ምሳሌን በመጠቀም ሕዝቡን ሲያስተምር እናገኛለን። በመጽሐፍ ቅዱስ አስተምሮ ወይም ደግሞ በትምህርት ቤትም ይሁን በማንኛውም የትምህርት መስጫ ስፍራ ወይም ማዕከል ምሳሌን ተጠቅሞ ማስተማር ልናስተላልፈው የፈለግነውን ጭብጥ ሐሳብ በሚገባ ለማስተላለፍ ያስችለናል። አድማጮቻችን ወይም አንድ መልእክት ልናስተላልፍለት የፈለግነው ሰው ሐሳባችንን በሚገባ እንዲረዳን ግልጽ ለማድረግ ስለሚያስችለን ምሳሌን ተጠቅሞ የማስተማር ዘዴ ማዘውተር ተገቢ ነው። በብሉይ ኪዳን መጻሕፍት ውስጥ ብዙ ምሳሌያዊ አነጋገሮች ይገኛሉ። በተለይም ደግሞ በሁለተኛው ሳሙኤል በምዕራፍ 12 ከቁጥር 1 ላይ የተጠቀሰው ነቢዩ ናታን ምሳሌያዊ አነጋገር ተጠቅሞ ንጉሥ ዳዊትን የገሰጸበት ምሳሌ በዋቢነት መውሰድ እንችላለን። ከሁሉም በላይ ጌታችን መድኃኒታችን ኢየሱስ ክርስቶስ አብዛኛውን ጊዜ በምሳሌ አስተምሯል። ምሳሌዎቹም በጣም የታወቁ ናቸው። ምሳሌ አስተዋይና ብልህ ያደርጋል፣ የማያስተውለውን ግን በድንቁርና ያጨልመዋል። ስለ ምሳሌ ምንነት ይህንን ያህል ካልን በዛሬው ቅዱስ ወንጌል ውስጥ የተጠቀሰውን የዘሪውን ምሳሌ የበለጠ ለመረዳትና ከሕይወታችን ጋር ለማዛመድ ያስችለን ዘንድ በውስጡ ያሉትን ገጸ ባሕርያትን መመልከት ያስፈልጋል። አንደኛ፣ ዘር፣ የምሥራች ቃል፣ የእግዚአብሔር መንግሥት፣ የእግዚአብሔር ፍቃድ፣ የእግዚአብሔር ትእዛዝ። ሁለት፣ መሬት ወይም አፈር፣ የተለያዩ ጉራማይሌ የሆኑትን ልባችንን ያመለክታል። በሦስተኛ ደረጃ ዘሪው እግዚአብሔር ሲሆን የተለያዩ አንደበቶችን ይጠቀማል። ቁጥር 1 በመንገድ ዳር ያለው ልባችን። ቃሉ በልባችን ይወድቃል ግን አያፈራም። ቃሉን እንሰማለን ነገር ግን ወደ ልባችን ዘልቆ አይገባም። ልባችን ደንድኗል። ወዲያውኑ ዲያብሎስ እንደ ወፍ መጥቶ ቃሉን ከልባችን ይወስዳል። ይህም ባልተዘጋጀ ልብ የእግዚአብሔርን ቃል የሚሰሙትን፣ የሚያነቡትን፣ አንዳንዴም ደግሞ የሚያነቡትንና የሚጸልዩትን ሰዎች ልብ ሊያውክ ይችላል። ተራ ቁጥር 2 ጭንጫማ ድንጋያማ ልባችን። ቃሉን በደስታ ይቀበላል፣ ነገር ግን ስር መሠረት ስለሌለው በቀላሉ በችግር በመከራ ይናወጣል። እንዲሁም የእግዚአብሔር በረከት ይፈልጋል፣ ነገር ግን ዋጋ መክፈል አይፈልግም። እንዲህ ዐይነቱ ልብ ያለው ሰው በአንድ በኩል ክርስቶስን ለመከተል የሚፈልጉ ሰዎች ላይ ስደት እንደሚደርስባቸው አልተገነዘበም ይሆናል። በሌላ በኩል የጠበቁትን ቁሳዊ ጥቅም አላገኙም። ስለዚህ ያማርራል፣ ይበሳጫል፣ አልፎም ተርፎም ተስፋ ይቆርጣል። ለአጭር ጊዜ ብቻ ይጸናና ነገር ግን እስከ ፍጻሜው አይጸናም። በሦስተኛ ደረጃ ደግሞ በእሾህ መካከል ያለው ልባችን የክርስቶስን ሕይወት በጥሩ ሁኔታ መኖር ይጀምሩታል፣ ነገር ግን የዚህ ዓለም ሐሳብ፣ የሀብት ፍቅር፣ ከንቱ ምኞቶች ማነቆ ይሆኑባቸዋል። እነዚህ ነገሮች ከእግዚአብሔር ቃል ይልቅ ፈጥነው ያድጉና መንፈሳዊ ሕይወታችንን ያንቁታል፣ ያለ ፍሬም ያስቀሩታል። በአራተኛ ደረጃ መልካም መሬት ያለው ልባችንን እናገኛለን። ይህንን ልብ የያዙ ሰዎች እግዚአብሔር የሰጣቸውን ስጦታዎች በመገንዘብ በስጦታቸው ሊኖሩ መስዋዕትነትን ይከፍላሉ። እግዚአብሔር በሰጣቸው ጸጋ ያመሰግናሉ። በጸጋው በመኖር ፍሬን ያፈራሉ። እንዲሁም እንደዚህ አይነት ልብ ያላቸው ሰዎች መመሪያቸው የእግዚአብሔር ቃል፣ ቋንቋቸው ደግሞ ፍቅርና ዓላማቸው ቅድስና ነው። ታዲያ እኔና እናንተ የተኛው ልብ ይዘን እንኖር ይሆን? መልሱን ለእያንዳንዳችሁ ተዋለው። ይህ በዛሬው ቅዱስ ወንጌል ውስጥ የተጠቀሰው ምሳሌ በሁለት መንገድ በቀጥታ እኛን ይመለከታል። ሁለት ጥሪዎችን በቀጥታ ለእኛ ባደራነትም ያቀርባል። በመጀመሪያ እግዚአብሔር ዘሩን የሚዘራበት መልካም መሬት እንድንሆን ጌታችን ኢየሱስ ክርስቶስ ለእኛ ጥሪ ያቀርባል። እርግጥ ነው አንዳንዴ ልባችን ልክ በመንገድ ላይ እንደ ተዘራው ዘር ይሆናል። የእግዚአብሔር ቃል እንሰማለን፣ ግን በጥልቀት ወደ ውስጣችን እንዲገባ ስለማናደርገው በዚሁ ምክንያት ክፉ ነገር መጥቶ በልባችን የተዘራውን ልብ ይወስድብናል። አንዳንድ ጊዜም ደግሞ ልክ ዛሬ ኢየሱስ እንዳለን በዓለም ጉዳዮች በመጨናነቅና በመጠበብ ሀብትን ለማካበት በማሰብ ከእግዚአብሔር ይልቅ የዓለምን ሀብት በምንሻበት ወቅቶች ሁሉ አፈር በሌለበት በጭንጫማ መሬት ላይ የወደቀውን ዘር እንመስላለን። ስለዚህም ልባችን ሁል ጊዜ በእግዚአብሔር ተኮትኩቶ ለእግዚአብሔር ቃል ምቹ የሆነ የእግዚአብሔርን ቃል ተቀብሎ ፍሬ የሚያፈራ ልብ እንዲኖረን እግዚአብሔር እንዲረዳን ልንለምነው ያስፈልጋል። የዛሬው ምሳሌ በሁለተኛ ደረጃ ጥሪ የሚያደርግልን ብዙ ፍሬ የሚያፈራ መልካም መሬት እንድንሆን ብቻ ሳይሆን ክርስቲያኖች በመሆናችን የተነሳ የእግዚአብሔርን ቃል መዝራት፣ በበጎነት መስበክ፣ መልካም የተባሉትን ክርስቲያናዊ ሥነ ምግባራትን በሕይወታችን ለመኖር በመለማመድ ለሌሎችም እንድናስተምር ተጠርተናል። ስለዚህም በአጠቃላይ ዛሬ ኢየሱስ ጥሪ የሚያደርግልን መልካምና ፍሬያማ መሬት እንድንሆን ብቻ ሳይሆን ከዚያም ባሻገር የእግዚአብሔርን ቃል መዝራት እንዳለብን ያሳስበናል። ይህም በጥምቀት የተቀበልነው መንፈሳዊ ግዴታችን ነው። በተጨማሪም ኢየሱስ ንጹሕ የሆነ እምነት እንዲኖረን የቅዱስ ወንጌል ቃላትን በእምነት እንድንቀበል እግዚአብሔር መልካም ያልሆነና መልካም ፍሬ የማያፈራውን መሬት የመቀየር ኃይል እንዳለው ማመን ይኖርብናል። በዛሬው ዕለተ ሰንበት እንዲህ ብለን እንጸልይ። ጌታ ሆይ፣ በልባችን ውስጥ የተዘራውን ያንተን ቃል በደስታ ማጣጣምና መጠበቅ እንድንችል እርዳን። ቃልህን በትሕትና የሚቀበል መልካምና ፍሬያማ መሬት በልባችን ውስጥ ፍጠርልን። መልካም እንግዳ ተቀባይ፣ ይቅር ባይ፣ ቃልህን አክባሪ ሆነን በመገኘት ቃልህን በታማኝነት መጠበቅ እንድንችል ሁል ጊዜም እርዳን። የሰማነውን በልቦናችን ያሳድርልን። መልካም ዕለተ ሰንበት ለሁላችን። አሜን።
Keep it. I'm not afraid.